Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በደቡብ አፍሪካ የእስር ቤት ግድግዳዎች ታጥሮ ኖሯልና እንዳው ይወጣት የሕግ ጠበቃ ከቶም አላማረረም። የጨውን ሕግ የመጣሱ ዜናም በመላ አገሪቱ ተናኘ። ሽዎች አራያነቱን ለመከተል ወደ ባህሩ ዳርቻ ተመሙ። የወደፊቱ የህንድ ጠቅላይ ሚኒስትር ጃዋህራል ኔህሩ የወቅቱን ስሜት እንዲህ ሲሉ ይገልጻሉ።
በቅርቡ ከዚህ ዓለም በሞት የተለየውን ጀርመን ራዲዮን አንጋፋ ጋዜጠኛ ተክሌ ኋላን ዛሬ እንዘክራለን። የሰማችሁትም ከህንዷ ኒው ዴልሂ እስከ ዩናይትድ ስቴትሷ ናሽቪል፣ ደቡብ አፍሪካና ሆላንድን ጨምሮ በሃያኛው ክፍለ ዘመን በዓለም ዙሪያ የተካሄዱ 6 ታላላቅ የነውጥ አልባ እንቅስቃሴዎችን በሚተርከው ዘጋቢ ፊልም በዋናው ተራኪነት ከተሳተፈበት የተወሰደ ድምፅ ነው።
ወጣቱ ገጣሚ ሳልሳዊ አስፋው ከበደም ቀጠሮ ለተያዘለት ወግ ተመልሷል።
ንጉሴ አክሊሉ በኢትዮጵያ ዘመናዊ የትምህርት ታሪክና በዛሬዎቹ ግዕዝ አጥኚ ታዳጊዎች መሃል ያመላልሰናል።
በአዲስ አበባው መስኮቱ ብቅ ሲል
ነሐሴ 15 2014 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ የራዲዮ መጽሔትም አይደል ሰዓቱ?
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ከአልቃይዳ ጋር ቁርኝት ያለው የአልሻባብ ታጣቂ ቡድን ሶማሊያ በሚገኝ ሆቴል ላይ ያካሄደው ከበባ የጸጥታ ኃይሎች ባደረጉት 30 ሰዓታት የፈጀ ወታደራዊ ምላሽ መጠናቀቁን የሶማሊያ ፌዴራል ፖሊስ ዛሬ አስታወቀ። ባለስልጣናቱ በጥቃቱ ከ20 ሰዎች በላይ መገደላቸውንና 40 ሰዎች ደግሞ መቁሰላቸውን ያስታወቁ ሲሆን ከአርብ ማታ ጀምሮ እስከ ቅዳሜ በታጣቂዎቹና በጸጥታ አካላት መካከል በተካሄደው ከፍተኛ ውጊያ የሆቴል ሉ አብዛኛው ክፍል መውደሙን ቢቢሲ ዘግቧል። የሶማሌ ፖሊስ አዛዥ ጀነራል አብዲ ሐሰን ዛሬ በሀገሪቱ ዋና መዲና ሞቃዲሾ በሰጡት ጋዜጣዊ መግለጫ የጸጥታ ኃይሎች ዋና አላማ አልሻባብ ጥቃት ባደረሰበት ሀያት ሆቴል ውስጥ ታግተው የነበሩ ንጹሃን ዜጎችን ማዳን ነበር ያሉ ሲሆን ከበባው ትላንት እኩለ ሌሊት ሲጠናቀቅ ሴቶችና ህጻናትን ጨምሮ ከ106 በላይ ሰዎች ማትረፋቸውን ገልጸዋል። ሀያት ሆቴል ከፍተኛ ደረጃ ያለውና በአብዛኛው በመንግስት ባለስልጣናትና ከውጭ የሚመጡ ሰዎች የሚዘወተር ሲሆን በጥቃቱ ከተገደሉና ጉዳት ከደረሰባቸው መካከል ነጋዴዎችና አረጋውያን ይገኙበታል። ከሆቴሉ ባለቤቶች መካከል አንደኛው አብድራህማን ኢማንም በጥቃቱ መገደላቸውን ዘመዶቻቸው አስታውቀዋል። የናይጄሪያ ብሮድካስት ባለስልጣን የ52 ዜና ማሰራጫ ጣቢያዎችን ፈቃድ ሊሰርዝ መሆኑን አርብ ዕለት አስታውቋል። ባለስልጣኑ ፈቃዱን የሚሰርዘው የሚጠበቅባቸውን ክፍያ ባለመፈጸማቸው ነው ቢልም የሀገሪቱ ጋዜጠኞች ማህበር ግን ያለማገናዘብ የተወሰደ እርምጃ ነው ሲል ውሳኔውን አጣጥሎታል። ውሳኔውን ይፋ ያደረገው የናይጄሪያ ብሔራዊ ብሮድካስቲንግ ኮሚሽን የሚዲያ ተቋማቱ በአጠቃላይ 6.2 ሚሊዮን ዶላር ዕዳ እንዳለባቸውና ክፍያውን የመፈጸሚያ ጊዜ እንደተሰጣቸው ገልጾ ክፍያውን በተሰጠው ጊዜ የማይፈጽሙ በ24 ሰዓታት ውስጥ እንደሚዘጉ ገልጿል። ውሳኔውን በችኮ ላይ ተፈጸመና ያለማገናዘብ የተወሰደ እርምጃ ነው ሲል የገለጸው የናይጄሪያ የጋዜጠኞች ማህበር በበኩሉ ኮሚሽኑ በአሁኑ ወቅት ናይጄሪያ ውስጥ ያለውን የኢኮኖሚ ሁኔታ ያላገናዘብ እርምጃ መውሰዱንና ክፍያዎቹ እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ሲንከባለሉ የቆዩ መሆናቸውን ባወጣ ባወጣው መግለጫ አመልክቷል። በሀገሪቱ ውስጥ ያለውን የጸጥታ ሁኔታ ግምት ውስጥ ባላስገባ መልኩ በብሮድካስት ሚዲያ ጣቢያዎች ላይ ከፍተኛ መጠን ያለው አፈና ማድረግ ትክክል አለመሆኑን እናስጠነቅቃለን። በዚህ ወቅት ይህን ያህል ሚዲያ በአንድ ጊዜ መዝጋት የሚያስከትለውን መጥፎ ሁኔታ ልንቋቋመው የማንችለው ነው ሲልም ማህበሩ ምላሽ ሰጥቷል። አድማጮች ዜናው የሚተላለፍላችሁ ዩናይትድ ስቴትስ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ክፍለ ግዛት የሆነችው ኢንዲያና አስተዳዳሪ ቻይና ወደ ታይዋን ጉዞ እንዳይደረግ የምታደርገውን ግፊት በመናቅ ወደ ታይዋን ዋና ከተማ ቴፒ ጉዞ ያደረጉ ሌላኛው የዩናይትድ ስቴትስ ባለስልጣን ሆነዋል። ቻይና ከቴፒ መንግስት ተቃውሞ ውጪ በዲሞክራሲ መንገድ የተመረጠ አስተዳዳሪ ያላትን ታይዋንን የግዛቷ አካል አድርጋ የምትቆጥራት ሲሆን በቅርቡ የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በቴፒ የሁለት ቀን ጉብኝት ማድረጋቸውን ተከትሎ በታይዋን አቅራቢያ የጦር ልምምድ ስታደርግ ቆይታለች። ባለፈው ሳምንትም የዩናይትድ ስቴትስ የህግ አውጪዎችን የያዘ ሁለተኛ ቡድን ወደ ታይዋን ተጉዞ ነበር። የኢንዲያና አስተዳዳሪ ኤሪክ ሆልከም በትዊተር ገጻቸው ባሰፈሩት መልእክት ከሁለት ዓመት በፊት የኮቪድ-19 ወረርሽኝ ከተነሳ ወዲህ ታይዋንን የጎበኙ የመጀመሪያው የዩናይትድ ስቴትስ ግዛት አስተዳዳሪ መሆናቸውን ገልጸው በታይዋንና ደቡብ ኮሪያ የሚያደርጉት ጉዞ ዓላማ የኢኮኖሚ ልማት መሆኑን አስታውቀዋል። የኢንዲያና አስተዳዳሪውን ጉዞ አስመልክቶ ቻይና ያለችው ነገር ባይኖርም በታይዋን አካባቢ የምታደርገውን ወታደራዊ ልምምድ ግን እንደቀጠለች ናት። ላለፉት 3 ቀናት በህንድ ሰሜናዊ ክፍል በደረሰ የጎርፍና መሬት መንሸራተት አደጋ ቢያንስ 40 ሰዎች መገደላቸውንና ሌሎች በርካታ ሰዎች እስካሁን የደረሱበት እንዳልታወቀ ባለስልጣናት አስታወቁ። ሃማቻል ፕሬዲሽና ኡታራካንድ በተሰኙ የህንድ ከተሞች በመቶዎች የሚቆጠሩ መንደሮችን ያጥለቀለቀው ዝናብ የጭቃ ቤቶችን ጠራርጎ የወሰደ ሲሆን መንገዶችንና ድልድዮችን አውድሟል። በሃማቻል ፕሬዲሽ ላለፉት 3 ቀናት የቀጠለው የመሬት መንሸራተትና የጎርፍ አደጋ ቢያንስ 36 ሰዎች መግደሉ ሲታወቅ ቤታቸው በጎርፍ የተወሰደባቸው በመቶዎች የሚቆጠሩ ሰዎች በእርዳታ መስጫ ጣቢያዎች ውስጥ ተጠልለዋል። የሀገሪቱ የአየር ትንበያ ኃላፊዎች እንዳሉት ከፍተኛ የሆነው ዝናብ ለሚቀጥሉት 2 ቀናትም መጣሉን ይቀጥላል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
ስለን እንደምናመሻችሁ ክብራትና ክብራን አድማጮቻችን
እሁድ ነሐሴ 15 2014 ዓመተ ምህረት የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
አጽናችሁ ከሚለው ግጥሙ ላይ ተቀንጭቦ የቀረበ ነው። ጊዜ ጊዜን ወልዶ ዘመን ቢያራርቀን ባህሪ ቅርሳችሁን መውረሱ ያቃተን ውለታ ያልከፈልን አደራ ያልጠበቅን በራሳችን ጥፋት ውርደትን የጋበዝ በሀገር ያልደላን በውጭ ያልተመቸን ወገን እያስጠላ ባድም ያስወድደን መተማመን አቅቶን ጥርጣሬ ያነገብን ህብረት ፍቅር የነሳ ፈተና ቢገጥመን ማዘብ ጽናታችሁ ወኔያችሁን አፈቀን ነፍሳችሁ ታዝለበን አጽናችሁ ወቅሰን። ምን ይለናዝማችሁ? የሳምንቷ ምርጥ ያደረገናት ግጥም ርዕስ ነው። ግጥሟን ያነበበችልን ደግሞ የጀርመን ራዲዮ ጋዜጠኛ ሂሩት መለሰ ነች።
የግጥሙን ማንነትና የሰማችኋትን ግጥም በሰማችሁበት መንገድ እንድትሰሙ አጋጣሚ ሆነንን ጨምሮ ሙሉን ከቀዳሚው ዝግጅታችን ታገኛላችሁ።
ለሁሉም ወደ ቅንብሩ እንወሰዳችሁ።
የረጅም እድሜውን አብላጫ በሚወደው ሙያ ውስጥ ነው የኖረው።
ብዙ ሺህ ኪሎ ሜትሮች አሳብሮ ከአያሌ ሚሊዮን አድማጮች ጆሮ ሲደርሱ ከኖሩ ለአራት አስርታት ለተቃረበ ጊዜ ሲሰሙ ከኖሩ አንጋፋ ድምጾች አንዱ ነው።
በቅርቡ ከዚህ ዓለም በሞት የተለየውን የቀድሞውን የጀርመን ራዲዮ ጋዜጠኛ ተክሌ የኋላን ሕይወትና ሥራ ዛሬ እንዘክራለን።
ለበርካታ ዓመታት አብረው ከሰሩ የሙያ ጓደኞቹ አንዷ የሆነችውን ሂሩት መለሰንና በስራም በወዳጅነትም ለረጅም ዓመታት የሚያውቀውን የፀሐይ አሳታሚውን ኤልያስ ወንድሙን ጋብዘናል።
እንግዶቻችን ስለተገኛችሁ እናመሰግናለን። ሂሩት መለሰ ከቦን፣ ኤልያስ ወንድሙ ከሎስ አንጀለስ፣ በቅድሚያ እንኳን ደህና መጣችሁ።
እንኳን ደህና ቆያችሁን።
አንጋፋው ጋዜጠኛ ተክሌ የኋላ በቅርቡ ከዚህ ዓለም በሞት ተለይቷል። ሕይወትና ሥራውን ለመዘከር የተሰናዳ ዝግጅት ላይ ጋብዘናችሁ የግል ትውስታዎቻችሁን ሂሩት ባንቺ በኩል የሙያ አጋርሽ እንደመሆኑ አብሮሽም የመስራት ረዘም ያለ ጊዜ ድል እንዳገኘ ሰው ተክሌን በሥራዎች ውስጥ እንዴት እንደምታስታውሺ ተክሌ ሰውየው ማን ነው የሚለውን ሁሉ እንመለከታለን። ምንም እንኳን ሐዘኑ ትኩስ ቢሆንም ተክሌን እናስታውስ በሚል ሕይወቱን በማክበር ነው። ለሚያውቁትም በቅርበት ለማያውቁትም ተክሌ ምን አይነት ሰው እንደነበረ ምንስ ለዚች ምድር ጥሎ አለፈ የሚለውን የምንመለከትበት ውይይት ነው። ሂሩት ካንቺ ነው የምንጀምረው። በትኩሱ እናንተን የሙያ አጋሮቹን የማግኘት ድል አልቀናንም ነበረ። ይሄም በ15 ቀን የምንሰራው የራዲዮ መጽሔት ፕሮግራም በምንቀጽበት ጊዜ እና ሌላ 15 ቀን መጠበቅ ነበረብን። የሚገባ አክብሮት ነው እና ተገቢውን አክብሮት ለመስጠት ተገናኝተናል። በዝግጅት ክፍላችሁ ተክሌን በደንብ አስባችኋል እንደተረዳሁት። እስኪ አንዳንድ ነገሮችን አስታውሽኝ። ቀድሞ ምን ይከሰትልሻል ተክሌን ስታስቢ? እስቲ ቀለል ባለውን ጀምር።
አመሰግናለሁኝ አሉላ። እንግዲህ ተክሌን ሳስብ ብዙ ነገር ይታወሰኛል። ከተክሌ ጋራ እንግዲህ ለመጀመሪያ ጊዜ የዛሬ 22 ዓመት ወደ ዶቼ ቬለ ኮሎኝ በነበረበት ጊዜ ወደዛ በመጣሁበት ወቅት ነው የተዋወቅ ነው። ጀርመንን ካላመዱኝ የዶቼ ቬለ ጋዜጠኞች አንዱ ነበረ። እሱም ብቻ ሳይሆን ቤተሰቦቹ፣ ባለቤቱ፣ ልጆቹም ጭምር። እንግዲህ ከዛ ይጀምራል የኔና የተክሌ ትውውቅ። 2 ዓመት ቆይቼ እንደገና ወደ ኢትዮጵያ ከተመለስኩ በኋላ ደግሞ እንደገና በ1998 የዛሬ 16 ዓመት ዶቼ ቬለ ተመልሼ ከመጣሁ በኋላ ደግሞ ተክሌን ይበልጥ የማወቅ እድሉ ገጥሞኛል። አጋጣሚ አንድ ቢሮ ውስጥ ነበረ የምንሰራው። ፊት ለፊት ተቀምጠን ነው ለብዙ ዓመታት የሰራ ነው እና ይበልጥ ቀርበው ነበረ። ምሳም አንድ ላይ ነው የምንበላው። በአጋጣሚ በብዙ ነገሩ ነው የማስታውሰው። ተክሌ ልዩ ስጦታ የነበረው የራዲዮ ጋዜጠኛ ነው። በጣም ተወዳጅ ነው። ሰፊ እውቀት ያለው ጋዜጠኛ ነው። እውቀቱ ደግሞ ሁሉን አቀፍ ነው። በማንኛውም ርዕስ ላይ ከተክሌ ጋር መነጋገር ይቻላል። እንደውም እኛ የስራ ባልደረቦቹ ተክሌን ኢንሳይክሎፒዲያ ወይንም መዝገበ ቃላትም ብለን ነው የምንጠራው። ለምን ለምንጠይቃቸው ወይም ለምናነሳቸው ነገሮች ሁሉ ተክሌ ማብራሪያ መልስ አያጣም። እውቀቱ ሰፊ ነው። ፖለቲካ ብትል፣ ታሪክ ብትል፣ ፍልስፍና፣ ሃይማኖት፣ ባህል የሰፋና የጠለቀ እውቀት ያለው አንባቢም ነው ተክሌ። ለቸገረን ነገር ሁሉ ያልተረዳነው ርዕስ ካለ ትርጉም ካጣን፣ ያው በስራ ታውቁታላችሁ፣ መነጋገር መጠያየቅ አለና ለሁሉም ነገር ተክሌ በሙያው የሚሰጠን ምክር ቀላል አልነበረም እና በብዙ እናስታውሰዋለን። እንደውም ተክሌ ጡረታ የወጣው የዛሬ 7 ዓመት ነው። ጡረታ ከወጣበት ጊዜ አንስቶ እንደው በሆነ አጋጣሚ ተክሌን ሳናነሳ የማናስብበት ወቅት የለም። ምክንያቱም ሁሌም እዛ የነበረ፣ ሁሌም በቅርበት ያለ ሰው። አንጋፋነቱ እንዳለ ሆኖ በጣም ተግባቢ፣ የሰው ፍቅር ያለው፣ ሰውን የሚወድ ሰው ስለሆነ በብዙ መልኩ ነው የማስታውሰው። እንግዲህ ከብዙ በጥቂቱ ተክሌ እንደዛ አይነት ሰው ነበር።
ኤልያስ እና ሂሩት እኔም አመሰግናለሁ ስለ ጊዜያችሁ። ለሂሩት ጥያቄ ላስከትልልሽና ጠንካራ ስራውን በጥንቃቄ ልቅም አድርጎ የሚሰራ አብሶም ለአማርኛ ቋንቋ በጥራት መጠቀም እንግሊዝኛ ጀርመንኛ እንዳንጠቀም በዝግጅቶቻችን ውስጥ አጥብቆ ያስተምረን ይመራን ነበር የሚል አስተያየት ከባልደረቦቹ ተሰጥቶ አይቻለሁ አዳምጫለሁና እስኪ በዚያ ዙሪያ ምን ትይናለሽ?
አዎ እግጥ ነው ሁሌ የምናነሳው በዚህ ነው። ተክሌ ምን ቢቸግረው የእንግሊዘኛ ቃል ደባልቆ አይጠቀምም። ጊዜ ወስዶ ጊዜውን አጥፍቶ መዝገበ ቃላት አገላብጦ ቢያጣ ከግዕዝም ቢሆን ፈልጎ ይጠቀማል እንጂ በፍጹም እንግሊዘኛ ቃል አይደባልቅም። እንደገና እኛም እንድንጠቀም አይፈልግም። በዚህ ረገድ ብዙ እርማት የሚሰጠን ሰው ነው። በጣም በዚህ ጉዳይ ላይ እዚህ ቋንቋ አቃቢ አድርገን ነው የምናየው። ሁሉ ጊዜ አስተያየት ይሰጣል እንዲህ መሆን የለበትም ይላል። ሁሌ በምንወያይበትም በስብሰባም ላይ የሚያነሳው ነገር ነው እና ልክ ነው። ተክሌን የምናስታውሰው አንዱ ነገር ይሄ ነው። ያም ያንን እየተከተልን እንደው እንደሱም በጣም ባናደርገውም በተቻለ መጠን እንግዲህ ዶች በለ በተቻለ መጠን አማርኛ ለመጠቀም ማለት የአማርኛ ቃላትን እንግሊዘኛ ቃላትን ላለመደባለቅና ተርጉሞ ተቀራራቢ ቃል ፈልጎ በመጠቀም ነው ስራችንን ለማካሄድ የምንሞክረው የምንጥረው እና እውነት ነው። ተክሌ በዚህ በጣም የሚታወስና የሚታወቅ ነው።
መልካም ኤልያስ ወደ አንተ እንምጣ። በተለያየ መንገድ ከተክሌ ጋር የነበረህ እውቅና ዘለግ ያለ ነው። ለረጅም ዓመት ታውቀዋለ። አብራችሁ የምትሰሩት ፕሮጀክት እድል እስከማግኘት ድረስ ገጥሞሃል። ያን ስራ በምትሰሩበት ጊዜ አብራችሁ ስለነበርኩ የምታዘብ እድል ገጥሞኛል። እስኪ አንተም ተክሌን የተዋወቅበትን እንዴት ተዋወቅ ከተክሌ ጋር እንዴት አይነት ሰው ሆኖ አገኘው ኋላስ አብራችሁ የምትሰሩት ወይም እሱን የምታሳትፍበት ስራ እስኪፈጠር ድረስ ተጓዛችሁ?
እሺ በጣም አመሰግናለሁ። ተክሌን የማውቀው እንደ አብዛኛዎች የኔ እድሜ ኩዮች ዶች በሌላይ በደርግ ጊዜ አንዳንድ ጊዜ ቤተሰቦቻችን የተሳቀቁ ተደብቀውም ወይም በግልጽም በሚያዳምጡበት ጊዜ ነው። እንደ ልጅ ሾርት ሬዲዮን ሳስተካክል ምን ስል የሚመጣ ድምፅ ነበረ። ነፍስ እያወቅኩ የሚለውን ነገር እየገባኝ ሲመጣ ደግሞ በጣም ከማከብራቸው ድምፃቸው እስከዛሬ ድረስ ጆሮ ላይ የሚያቃጭሉ ሰው ነው። ብዙ ነገር ከሱ ተምሬያለሁኝ። እንደናንተ እንደ ብዙዎቻችሁ ማለት ሾርት ሬዲዮ ላይ ዶይቼ ቬለም ወይ ቪኦኤ ላይ እንደነበረው ድምፅ ትልቅ ድምፅ ነበረ እና ከዛ በተረፈ ግን ጋዜጠኝነት ሲጀምር ነፍሱን ይማርና አንድ ወዳጄ ልጌታ ከበደ ይባላል ምን ያደርግ ነበረ አንዳንድ ቃላቶችን ጽፎ ይሰጠኝ ነበረ። በዛ ሰዓት ላይ እኛ በስሜት ነው የገባነው እንጂ ፎርማል ትሬኒንግ አልነበረንም ጋዜጠኝነትን ስንሰራ እና አንዳንድ ምጽፈውን ነገር ያይና አንዳንድ ቃላቶችን ይሰጠኝ ነበር ወዳጄ። በኋላ ላይ ኬት እንደሚያመጣ ሲጠይቀው ምን ይለኝ ነበረ የተክሌ ኋላን የዶይቼ ቬለ ፕሮግራሞች ይቀዳና ማታ ማታ አዲስ ያገኘውን የሰማውን ቃል ከዛ ላይ ይጽፍ ነበረ እና በየቀኑ በሚጽፋቸው ነገሮች ራሱ ወይም ደግሞ በሚናገራቸው ነገሮች እነዛን ቃላቶች መጠቀም ይሞክር ነበረ እና መስማት አለብህ እያለ አንዳንድ ጊዜ ካሴቱን ያመጣልኛል። አንዳንድ ጊዜ ቤት ቀደም ብዬ ከገባሁኝ ፕሮግራሞቹን ከታተል ነበረ። ከተክሌ ጋር በቅጡ በተለይ በዚህ በቋንቋ ብቃቱ በስፋቱ ጥልቀቱ ላውቀው ድምፁን ደግሞ በጣም ላከብረውናል ወደው ይቻልኩት በዛ ምክንያት ነው። እንደገና በሙያዊ መልኩ ተታውቄ ነው። በኋላ እንዳልከው እኔም ተሰደድኩና ስደት ላይ ኢትዮጵያ ሪቪው በምሰራበት ሰዓት ነው የመጀመሪያው ንግግራችን የነበረው። ግን እየቆየ ግንኙነታችን ቀጥሎ በኋላ ላይ አብረን ለመስራት በቃን እና እንደ ሰው አንዳንድ ነገሮች ሲከብዱኝ ደውዬ መማክረው የምጠይቀው ሰው ነው። በጣም ቀና ሰው ነው። ከሚፈልገው በላይ ጨዋ ነው። ምናልባት የኢትዮጵያዊነት ጨዋነት የምንላቸውን ነገሮች ይዞ በስብዕናው በሚናገረው ነገር በሚሰራው ነገር ላይ የሚያንጸባርቅ ሰው ነው እና አንዳንድ ጊዜ እንደውም ስቀልድ ሳድግ እንዳንተ መሆን ነው የምፈልገው ለው ነበር እና ቀልድታ ሲሆን እውነትም ድስት ክፍል ያለውን የጽናታዊ ግኝ ለመስራት በምጀምርበት ጊዜ በጣም አስብ ነበር። ሁለት ነገር ነው ማስበው። አንደኛው የሚደምጥ ድምጽ እንዲሆን ፈልጌ ነበር እና ስለዚህ ሲደግሞ ለዶቼ ቬለ ተቀጣሪ ስለነበረ ሲለኛል ብዬ አላሰብኩም ነበረ። ግን አንደኛ ዶቼ የነበረውን ችግር ለመታደግ ከውጭ የሆነ እንደሚሰጥ የምንችላቸው ነገሮች እሱ ይሆናል። በዛ ሰዓት ላይ ወጣቱ የተነሳ ይሞት ስለነበረ ምናልባት ይህነውጣሉን ብናስተምረው የተሻለ መንገድ ብናሳየው ከሞት ይድናል የሚል ተስፋ ስለነበረ ያለን ያደረግነው እና እሱ ፈቃደኛ ሆነ። ከዛ በኋላ ስራን በምንጀምርበት ጊዜ በጣም ብዙ ጊዜ ያጠፋሁን የተክሌ የኋላ ስራዎች አሁን ነው ወደኋላ እንደገና ሳስበው አንድ እንኳን እንግሊዝኛ ቃል ፊልሙ ላይ እንዳይሆን ሙሉ ለሙሉ አማርኛ እንዲሆን በጣም ብዙ ጊዜ ነው ያጠፋሁት። እና ያ ደግሞ በልጅነት የተሰማው የነበረው እንደገና ደግሞ በአውቂነት ስከታተለው የነበረው የተክሌ ተጽዕኖ ነው አንዱ። እና ነን ቫይለንስ የሚለውን ለመተርጎም ሳቲያግራሃ የሚለውን ወደ አማርኛ ለማምጣት በጣም ብዙ ጊዜ አጥፍተናል። እና ያ እንደዛ ሁሉ ክሬዲት የሚሰጠው እሱን ነው። እና እኔ ዛሬ ተክሌ በህይወት የለም፣ ግን እድሜ ልክ የሚቆዩ ስራዎችን ጥሎልን ያለፈው መስማት ከቻለን ጊዜ ወስደን እንደዚህ ማስታወስ ከቻለን እንደገና ደግሞ ለመማር ፈቃደኞች ከሆነ ተክሌ ምናልባት በህይወታችን እድሜ ልክ ከሚኖሩ ብዙ ሰዎች አንዱ ነው ማለው
ትልቅ ምስክርነት ነው። ሄሮት እንደ ስራ ባልደረባ በገለጸችው ላይ ኤልያስም በራሱ ተሞክሮ ስለ ቋንቋው ጥራት ጉራማይሌ መጠቀም እንደማይገባ አስተማሪ ለመሆኑ ትልቅ ምስክርነት ነው የሰጠው ኤልያስ።
ትክክል ብለሻል ቆንጆ። በብዙዎች የሚሰማ ድምጽ ነው። ምናልባትም እንደው ተከታይን ጥያቄ የሚጋብዝ ይመስለኛል ቆንጅታ ሆነ ያልሽው ሳንዘነጋ ግን ለአድማጮች ቅርብ ለማድረግ ኤልያስ አብራችሁ ተሰራችሁ ብለን የምንገልጸው ነገር በደም ሳሳው እንዳናል ነውጥ አልባ ተቃውሞ የተሰኘ የነ ማህታማ ጋንዲን እነ ዶክተር ማርቲን ሉተር ኪንግን የመሳሰሉ ቀደምት የነጻነት ታጋዮች ህዝብ የማያልቅበት የማይፈጅበት በዓለም ዙሪያ እንዴት ሰላማዊ ለውጥ ይመጣል የሚለውን የትግል አቅጣጫ የሚተርክ ዘጋቢ ፊልም ወደ አማርኛ የተመለሰ ስራ ነው። ለአድማጮች እግረ መንገዱን እናስተዋውቅ ብዬ ነው ምንድን ያ ነገር የሚል ጥያቄ ውስጣቸው እንዳያድር። ኪሩት ወደ አንቺ ነው የምመጣው። እንግዲህ ሰው ሲያልፍ ብዙ ጊዜ በልማድ የሚነገር ነገር አለ። በጣም ጥሩ ነበር እንዲህ አለ ጠባ ያለው ይሄ የልማዱ ያለፈውን ሰው ለማክበር ከመፈለጋችንም አንዳንዴ ቀረብ አድርገንም አሁንኛ በምናደርገው መልኩ ህይወትና ስራውን ስታከብሪ እንደ ሰው ማየት መፈለግም ነው እና ቀላል የሚመስሉ ነገሮችን ልጠይቅሽ። ብዙ ጊዜ አብረው በመስራት ይታያሉ። አንቺ ባይገጥምሽ ደግሞ በስራ ጓደኞች የተነሱ ሊሆኑ ይችላሉ። ተክሌ ለምሳሌ ምን ያናድደዋል? ምን ያስቆጣዋል? ምን ያዝናናዋል? ስራ ቦታ በተደጋጋሚ የምታያቸው እንዴት ታዘብሻቸው ትዝ የሚሉሽ ካሉ ምን የተለየ ስሜት ሰጠዋል? ምን ይከታተላል? ከስራ ጋር ቢያያዝ ባያያዝ ተክሌ ምን አይነት ሰው ነበር የሚለውን በአንዳንድ ጥቃቅን ስሜቶች ውስጥ መመልከት ብንሞክረው።
እንግዲህ ተክሌ ቅድም አቶ ኢልያስ በደንብ አርጎ ጨዋ ሲል ገልጾታል። ሰው አክባሪ ነው፣ ትግስተኛ ነው፣ ከምንም በላይ ሰውን የሚያደምጥ ነው፣ ጠንካራ ታታሪ ነው። እና ተክሌ ቅድም እንዳልኩት ለራዲዮ ጋዜጠኝነት የተፈጠረ ሰው ነው የምለው። ድምፁ፣ የአነባበብ ዘይቤው፣ ዝግጅት አቀራረቡ በጣም ማራኪ ሳቢ ነው እና ይዘቱንም ጨምሮ ማለት ነው። በዚህም እንግዲህ በአድማጮች ልብ ውስጥ የቀረ ጋዜጠኝ ነው። እንግዲህ ምን ያበሳጨዋል? ምን ያናድደዋል? ተክሌ በጣም የአገሩ ጉዳይ እጅግ የሚያሳስበው ሁሌም የሚያነሳው እና በዝግጅቶቹም ውስጥ የሚያነሳው ትልቁ ጉዳይ ነበረ። አገሩን በጣም የሚወድ ሰው ነው። አገሩን ብቻ አይደለም ህዝቧንም ይወዳል በጣም እና በኢትዮጵያ ፍትሐዊ ስርዓት እንዲሰፍን ዝግጅቶቹ ከማንሳት ተቆጥቦ አያውቅም። የዜጎች መብቶች አለመጠበቅ በጣም ከሚያሳስቡት እና ሁሌም ከሚያነሳቸው ጉዳዮች አንዱ ነው። የኢትዮጵያ ፖለቲካ ትክክለኛውን መስመር ይዞ እንዲጓዝ የሚመኝ ሰው ነበረ። ይህንንም በሚመለከት ብዙ ፖለቲከኞችን የሚያወያዩ ዝግጅቶች አቅርበዋል። ታሪክን፣ ወቅታዊ ጉዳዮችን እያነሳ የሰራቸው በርካታ ልዩ ዝግጅቶች አሉ። እነዚህም ሁሉ ዝግጅቶቹ በኢትዮጵያ ጥሩ ስርዓት እንዲሰፍን መግባባት፣ መቻቻል እንዲኖር በጋዜጠኝነት ወይም በሙያው ትልቅ አስተዋጽኦ ያበረከተ ትልቅ ጋዜጠኛ ነው። አንጋፋ ጋዜጠኛ ነው። እንግዲህ እንደምናውቀው ተክሌ ለ45 ዓመታት ነው በአጠቃላይ በራዲዮ የሰራው። ኢትዮጵያም ሰርቷል። ከዛ አብዛኛውን 40 ዓመት ለሚጠጋ ጊዜ ነው ዶቼ ቬለ የሰራው እና በእነዚህ ግዚያት ውስጥ እነዚህን የመሳሰለውን የተነሱትን ብዙ ስራዎች ያበረከተ ቢሆንም ለተክሌ ግን እውቅና ለመስጠቱ ሁሉ ጊዜ የማዝንበት ነገር ነው። በሀገር ውስጥ የሚሆን በውጭ ተክሌ ሽልማት አግኝቶ ይሆን አላውቅምና አይመስለኝም። በዚህ ተክሌ በመረሳት ወይንም እንዲህ አይነት እውቅና ባለማግኘቱ በጣም አዝናለሁ። ከዛም በላይ ብዙ እውቀት ትቶልን ያለፈ ነው። አንድ መጽሐፍ አሳትሟል። ገጣሚ ነው ተክሌ። የስነ ጽሁፍ ሰው ነው። ከፍ ያለውን ማለም ከስቱዲዮ ማይክሮፎን ባሻገር የሚረስ ያለው በርካታ ግጥሞች አሉት። ብዙ ነገሮችን ያካተተ ነው። ከቤተሰቡ ከራሱ ታሪክ አንስቶ ያደገበት አካባቢንም በፎቶግራፍም በስዕሎችም ያሳየበት ነው እና እንግዲህ ይህን አንድ ስራ አንድ መጽሐፍ ትቶልን አልፏል። ግን ያው ሞት ቀደም እና አቶ ኤልያስ እንዳለው ተክሌ በስራዎቹ ትቶልን ባለፈው ነገሮች ሁሉ ሕያው ሆኖ ይኖራል።
የተክሌን ነገር እያነሳን ወደ ኋላ 45 ዓመት ከእድሜው አብላጫውን ጊዜ በጋዜጠኝነት የኖረ ሰው ነው እያነሳን ያለ ነው። አበይት ክንውኖች በወፍ በረር ማየት ብንሞክር እንግዲህ የሚጀምረው እንደተረዳሁት በ1963 በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው ጋዜጠኝነትን ሀሁሎ የጀምረው በብስራተ ወንጌል የራዲዮ ጣቢያ። ወደ ጀርመን ሀገር መጥቶ የሰራው 39 ዓመት ከ45ቱ እዚህ ነው። ነገር ግን በኢትዮጵያ ላይ የሚያተኩር ሬዲዮ ጣቢያ እንደመሆኑ በኢትዮጵያ አበይት የሚባሉ ክንውኖች የመንግስት ለውጥ ሊሆን ይችላል፣ የቀዳማዊ ኃይለ ሥላሴ ዘመነ መንግስት ሲለወጥ ኢትዮጵያ ውስጥ ቢሆንም በጋዜጠኝነት እየሰራ ስለነበረ የማየት በቅርበት የመዘገብም እድል ሊኖረው ይችላል፣ እርግጠኛ አይደለሁም። የደርግ ከስልጣን መነሳትና በኢህአዴግ መተካትን የመዘገብ እድል ነበረው በጀርመን ሬዲዮ ሆኖ። አሁን የመጨረሻ የመጣውን ከስራ ጡረታ የወጣ ይመስለኛል።
አዎ፣ በ2015 የዛሬ 7 ዓመት ማለት ነው።
በታሪክ የተነሳ ነገር ካለ እንድታዛምጅልን ነው ወደ ኤልያስ ከመመለሳችን በፊት። በአንድ በሌላ መንገድ የብዙዎችን ህይወት እጣ የሚወስኑ በሀገር ደረጃ እነኚህን ታላላቅ የሚባሉ ክስተቶች የሚታወሱ የእሱ ዘገባዎች የምታስታውሻቸው ከትውስታው ብናካትት ሲነገር የሰማሽ ወይ አንቺ በነበርሽ ጊዜ ልዩ ዝግጅት ስታዘጋጅ ሊሆን ይችላል የተክሌን ሙያ ለመጠቀም የቻላችሁበት አጋጣሚ የምታስታውሽው ካለ?
ተክሌ ለምሳሌ ታሪካዊ ወቅቶችን የሚያስታውስባቸው ዝግጅቶች አውቃለሁ። የአድዋ ድልን በየጊዜው በተለይ 100ኛ 125ኛ የመሳሰሉትን በዓላት በልዩ ዝግጅቶች ያስባል። የበፊቶቹን ብዙም አላስታውስም ወይም አልነበርኩም። ኢትዮጵያ ሳለ የሚሰራቸውን ያኔ ብዙም የማውቀው ነገር የለም። እዚህ ከመጣው ወዲህ የተለያዩ ልዩ ዝግጅቶችን እንሰራለን። በምርጫ ወቅቶችም የሚዘግባቸው አሉ። የተለያዩ ልዩ ዝግጅቶችን ይሰራል። በወቅታዊ ጉዳዮች ላይ የሚያወያያቸው ፖለቲከኞችን ቀደም ሲልማ ታዋቂ ፖለቲከኞችን ያነጋግራል። ተክሌ ሁለገብ ነው። ቅድም እንዳልኩት የፖለቲካዊ ጉዳዮች ላይ ብቻ ያተኩራል ማለት አይደለም። የእሁድ ፕሮግራሙ በጣም ረጅም ጊዜ ብቻውን የሰራው 50 ደቂቃ ብቻውን ነበር የሚሰራው እና ያኔ ፖለቲከኞች ብቻ ሳይሆኑ ስፖርተኞችም፣ ሙዚቀኞችንም፣ ታዋቂ ሰዎችን ያነጋግር ነበረ በእነዚህ ፕሮግራሞች እና እንደውም እሱ ያላነጋገራቸው ፖለቲከኞች፣ ሙዚቀኞች፣ ስፖርተኞች፣ ሌሎችም በየዘርፉ ታዋቂ የሆኑ ሰዎች ጥቂት ናቸው ማለት እችላለሁ። እንዳልኩ ልዩ ዝግጅቶቹ ከወቅታዊ ጉዳዮች ጋር የተያያዙ ለምሳሌ እኔ የደረስኩበት ኢትዮጵያ ሚሊኒየም ሲከበር በተከታታይ እያስተላለፍናቸው ልዩ ዝግጅቶች ነበሩ። በዛም ላይ ከታሪክ ጋር የተያያዙ በየርዕሱ ተከፋፍለው ሁላችንም የሰራነው ነው። ትኩረታችን በየት አቅጣጫ ሊሆን ይገባል በሚለው ሀሳብ በማዋጣትና ስራውም በዛ አቅጣጫ እንዲሄድ በዛን ወቅት ሚሊኒየም እንለዋለን እና ሚሊኒየም ራሱ ቃል እየተፈለገለት ነበር። እኛ ጋር በቀጥታ ሚሊኒየም አንለውም ነበረ እና መጨረሻ ላይ ተስማምተን መጠቀም የጀመርነው አምአት የሚለውን ቃል ነበረ እና ይህንንም ቃል ተግባብተን ለመጠቀም የበቃ ነው። እንግዲህ በተክሌ ማስተዋጽኦ ጭምር ነው። ይህንን አስታውሳለሁ እንግዲህ እና ሌሎችም እንደዚሁ ተመሳሳይ ዝግጅቶች አሉት። በልዩ ዝግጅቶቹ ይታወሳል። ተክሌ ከምንም በላይ ደግሞ ጠንቃቃ ሰው ነው። በጣም በጥንቃቄ ነው ስራውን የሚያከናውነው። እስከ መጨረሻዋ ሰዓት ድረስ ፕሮግራሙን መልሶ መላልሶ የሚያዳምጥ ሰው ነው። አልቆ ተለያይተን አርብ ለምሳሌ አለቀ ቅዳሜ እሁድ ፕሮግራሞቻችንን አጥሰርተን ምን ሄድበት አጋጣሚ ይኖራል። ቀድሞውኝ ቀረጹ ሆኑ ተክሌ ግን ተመልሶ እንደገና ቀረ ሊለው ይችላል ወይንም በስተካከለ ብሎ ሊያስብ ይችላል። ቦን ነው ስቱዲዮአችን ያለው ከኮሎኒ እየተመላለሰ ማለት ነው። ቀዳሜ እሁድ መጥቶ ተጨማሪ የሚሰራ አምሽቶ እስከሚረካበት ድረስ ይሄ ደግሞ እስከመጨረሻው ጥራት እስከሚወጣበት ጊዜ ድረስ አብሮት የዘለቀ ተመሳሳይ ባህሪው ነበር እና ይሄ ሁሉ ልዩ ያደርገዋል። ይሄን አይቻለው እንግዲህ ከሱ ጋር በቀየሁባቸው ጊዜያት
ሳይንስ ፕሮግራሙ በጣም የሚያስታውሱት አድማጮች በተለይ ስለ ጠፈር በሚያዘጋጃቸው ፕሮግራሞቹ በጣም የሚወዱትና የሚመሰጡበት አድማጮች እንደነበሩ በአዘጋጃችሁለት የመታሰቢያ ዝግጅት ላይ ሰምቻለሁ።
አዎ እውነት ነው ቆንጅት። የሳይንስ ፕሮግራሙ በጣም ተወዳጅ ነው። ሳይንስን ዝግጅት አድማጮች እንዲከታተሉት ያደረገ የራዲዮ ጋዜጠኛ ነው ተክሌ። ሳይንስ ለብዙዎች ከባድ ርዕስ ነው። የሚነሳውም ነገር ለመረዳት ትንሽ ጊዜ ይወስዳል። እሱ ግን ፕሮግራሙን ራሱ መጀመሪያ ሲቀረጽ የተሰጠው ርዕስ ሳይንስ እና ቴክኒክ ነበረ እስከማስታውሰው ድረስ። ተክሌ ፕሮግራሙ ሲረከብ ግን ከርዕሱ ጀምሮ ነው የቀየረው። ርዕሱ ሳይንስ እና ህብረተሰብ መሆን አለበት ብሎ ሀሳብ አመጣ። ለምን ሳይንስ እና ህብረተሰብ ሲባል እኔ የምሰራው አፕላይድ ሳይንስ ነው። ህብረተሰቡ ሳይንስን በትክክል አጠገቡ እንዳለ ነገር እንዲረዳው የሚያደርጉ ዝግጅቶችን ነው ማስተላለፍ የምፈልገው ብሎ ከዛ ከርዕሱ ነው የጀመረው። ይሄን እና በጣም አስቸጋሪ ነው የሳይንስ ፕሮግራም። ቃላት ትርጉም ችግር አለ። ቃላቱን ወደ አማርኛ ለማምጣት ብዙ ይለፋል። ያገኛል ግን ቃላት ከየትም ከየትም ብሎ ያገኛል። የሚያነሳቸው ርዕሶችን እና የሚያቀርብበት መንገድም በቀላሉ ሰው እንዲረዳው አድርጎ ነው ሳይንስን እንዲወዱት። እና እንዳልሹ ብዙ አድማጮች በሳይንስ ፕሮግራሙ ነው የሚያስታውሱት። አንዳንዶቹ ዝግጅቶቹን ሁሉ እየጠቀሱ ባለፈው ካረፈ በኋላ በሰጧቸው አስተያየቶች ሰምተናል። እና ፕሮግራሙ ተወዳጅ ሆኖ እንዲቀጥል እያደረገ እና በዚህ ረገድም ልዩ ስጦታ የነበረው ጋዜጠኛ ነበረን ይሄ ተክሌ።
ቆንጅት ከሄሩት ኤልያስ ይሄን ነገር ልጨምር ፈለክ መሰለኝ። ቀጥል።
ሄሩት ነገርን ከነበረው ወይም ቆንጅት ከትግሬ ከጩ ጥያቄ አንድ እንደ ምሳሌ በጠቅስ ብዬ ነው። በአንድ ወቅት እንግዲህ ቅድም ስንናገር ነበረ እንዴት ምን አይነት ጨዋ እንደሆነ ሀቀኝነቱን ስንናገር ነበረ። እና አንዳንድ ደግሞ ሰውም ነው እና አንዳንድ ጊዜ በጣም ይበሳጫል፣ ሰዎች ያበሳጩታል። እና በአንድ ወቅት ምንድን ነው የሆነው? አንድ ግለሰብ በኢህአዴግም በደርግም ጊዜ ላይ መጀመሪያዎቹ ላይ የሰራ ሰው ነው እና ባደረገው ነገር በጣም ተቆጭቶ ስለነበረ አያነጋግረውም። እና አንድ ግን ይሄ ሰውዬ ደግሞ አንድ የነበረው ነገር ነበር እና ፐብሊክሊ ቢወጣ ቢነገር ኢንተርቪው ቢደረግ የሚጠቅም መስሎ ስለታየኝ ደወልኩና እኔ ደግሞ ኢትዮጵያ ሬዲዮ ላይም አሳትመው ነበር ሰውየውን። እና ይሄ ነገር ህዝቡ መስማት አለበት። መጽሔቱን ሊያነብ የሚችለው ሰው ቁጥሩ በጣም ብዙ አይደለም እንደ ሬዲዮ እና በተለይ ኢትዮጵያ ውስጥ መሰማት አለበት ስለው በፍጹም ከእንደሱ አይነት ሰው ጋር መነጋገር አልፈልግም ብሎ ምክንያቱን አንድ ሁለት ሶስት ብሎ በደንብ አስረድቶኝ ከዚህ ፊትም በአካልም ተገናኝተው የተነጋገሩት ደስ ያላለው ነገር ስለነበረ በፍጹም አላነጋግረውም አለ። ከዛም በኋላ እኔ ደግሞ በእኔ በኩል የነበረውን አርጊመንት ደግሞ እንደዚሁ አቀረብኩለት። ብዙ እንትን ከተባልን ከተከራከርን በኋላ መጨረሻ ላይ ያልከው ነገር ይገባኛል ግን አለ ለሱ እንደ ግለሰብ የራሴን ስሜት ውጭ ለአገር ይጠቅማል ብለን ስላሰበ ብሎ ያንን ተቀብሎ ሰውየውን ቃለ መጠይቅ አድርጎ አስተላለፈው። በተላለፈው የሰው የሰጠውን አስተያየት ተቀብሎ ደስ ብሎት ደውሎ ያለኝ ነገር ምንድን ነበረ? አንዳንድ ጊዜ እንደዚህ ተመልሶ የማድረግ እንትን ነበረው እና በጣም በጣም የማስታውሰው አንድ ነገር ነው። መጨረሻ ላይ ግን መንግስትም በጣም ጫና ያደርግበት ነበረ። በተለይ በሚሰራቸው በጣም መንግስትን አጥብቀው የያዙ ሪፖርቶችን በመቃወም መንግስት ቀጥታ የጣቢያውን ደብዳቤ እየጻፈ እሱ ከዛ ከኢትዮጵያዊ ከፖለቲካና እንትን ከሚናገርበት ቦታ ላይ እንዲነሳ እንደፈለገ አስታውሳለሁኝ። እና አንዳንድ ጊዜ በኢትዮጵያዊነቱ ላይ ያለው ጽናት እኔ በግል ህይወቴ ውስጥ በከፋኝና በከበደኝ ጊዜ የእሱ ጽናት ያበረታታኝ ነበረ። ግን በህይወት ኖሮ ብዙ መስራት የሚገባው ጊዜ ተቀጠፈ።
እንግዲህ በሁሉም መልኩ ተክሌ ኋላ ከጋዜጠኝነት በሰውነቱ በዜግነቱ ለሰዎች ባለው ሐሳቢነት የምታውቁትን ነው ያካፍላችሁን ያላችሁት። የረጅም አመታት የሙያ ህይወትን ነው እየተመለከትን ያለነውና ብዙ መነጋገር እንደሚቻል ገምታለሁ። ብዙ ነገሮችም ይሄን ውይይት ከጨረስን በኋላም ትዝ የሚሏችሁ ሁሉ ሊመጡ ይችላሉ። እንደው ግን ቀለል ባለው ገራገር ጉዳይ ወጋችንን ብንቋጭ የምታክሏቸው ሐሳቦች ይሄ መነገር አለበት፣ ስለ ተክሌ መታወቅ አለበት የምትሉ ካለም እናካትታለን። ቆንጅት ምታነሽ
ይሉ እዚህ ላይ እንዳልከው አሉላ፣ ሂሩትም ኤልያስም ተክሌን የገለጹበትን መንገድ ስንመለከት ከኤልያስ ጋር የሰራውን ስራ ሂሩትም ያነሳችውን መጽሐፍም የጻፈው እንዳለ ገልጻለን ነበርና እነዚህን ሁለት ስራዎች ለአድማጮች ብንገልጽ አድማጭ የበለጠ ተክሌን የሚያውቅበትን መንገድ ልንፈጥር እንችላለን ብዬ አስባለሁ። የግጥም መጽሐፉን ርዕስም እጅሽ ላይ ካለ ሂሩት ብታካፊን።
አዎ፣ መጽሐፉ በአጋጣሚ አጠገቤ አለ። ቅድም እንዳልኩት ርዕሱ ከፍ ያለውን ማለም ከስቱዲዮ ማይክሮፎን ባሻገር፣ ጥቂት ከጋዜጠኛው የትውስታ ማህደር ከተክሌ የኋላ ስነ ግጥም 2008 ዓመተ ምህረት ይላል። ይሄ ነው መጽሐፉ። እንግዲህ ግጥሞቹ በህይወት ለሌሉት በዚያን ጊዜ በህይወት ለሌሉት ቤተሰቦቹ፣ ለእናቱ፣ ለወንድሞቹ ጽፏል። በአጠቃላይ በሀገር ጉዳይ ላይ የሚያተኩሩ ስነ ምግባርን የተመለከቱ የተለያዩ ናቸው። ይሄ ማለት በአንዴ ጽፎ ያቀረበው ሳይሆን በተለያየ ጊዜ የጻፋቸውን ግጥሞች አሰባስቦ ያወጣበት መጽሐፍ ነው። ይሄ የእምነት ጽናት በሚል ርዕስ በሊቢያ በግፍ የተገደሉ ኢትዮጵያውያን ምናልባት ታስታውስ ይሆናል ጊዜውን ለእነሱ የገጠመው ከስዕሉ ጋር አብረዋል። አሁን እንደማየው ሚያዝያ 13 ቀን 2007 ዓመተ ምህረት የጻፈው መሆኑን እዛ ከግጥሙ ስር አስሯል። እንዲሁም እንግዲህ በአጋጣሚዎች መነሻነትም የጻፋቸው አሉ። እንዳልኩ ስለ ስነ ምግባር፣ ስለ ሀገር ጉዳይ። ስዕሉ ራሱ የፊት ሽፋኑም ለየት ይላል። የእናቱና የወንድሞቹ ፎቶግራፍ ያለበት የትውልድ መንደሩን የሚያሳይ ከላይ ደግሞ ማይክሮፎን ይታያል። ይሄን ነው የሚመስለው። እንግዲህ ይሄ ነው መጽሐፉ። ሌሎችም መጽሐፎችን እንዲጽፍ በጣም ግፊት እናደርግ ነበረ። ምክንያቱም ሰፊ ነው የእሱ እውቀት። ያንን ደግሞ ትቶ በመጽሐፍ መልክ አሳትሞ ብሄድ ለብዙዎች መማሪያ ይሆናል፣ ታሪክም ነው። ብዙ ግፊት እናደርግ ነበረ። እንግዲህ ዝግጅትም ላይ ሊሆን ይችላል፣ ግን እያ ሳይሆን እንግዲህ ሞት ቀደም።
እናመሰግናለን። ቆንጅት የጠየቅሽው ለኤልያስ የጠየቅሽው ጥያቄ አለ የኔ ከመከተሉ በፊት ኤልያስም ወደ ስለ ቪዲዮ ብትነግረን።
ቪዲዮ የኢትዮጵያ የነውጥ አልባ ትምህርትና የሰላም ጥናት ተቋም የሚባል ኢንስቲትዩሽን አቋቁመን በዛ ሰዓት ላይ የስድስት ሀገሮችን ቅድም እንዳነሳኸው የነ ማህትማ ጋንዲን፣ የነ ማርቲን ሉተር፣ የነ ማንዴላን የመጨረሻ የእስር ጊዜን አስመልክቶ በሳውዝ አፍሪካ፣ ዴንማርክ እና ፔሩ ያሉ ሀገሮችን የተደረጉ የነውጥ አልባ ትግሎችን ወይም ነን ቫይለንስ ሽራግሎችን የሚያሳይ ነው። በየአምስት ዓመቱ የኛ ወጣቶች እየተነሱ ጠመንጃ ይዞ ሊገላቸው ከማይሳሳ ጦር ጋር ድንጋይ እየወረወሩ የሚያደርጉት ግብግብ በጣም ብዙ ህይወቶችን አስከፍሎናል እና ጠመንጃ ያዘው ለመግደል እስከወጣ ድረስ ላለመሞት የሚፈልግ ኖሮ ኢትዮጵያን ለመታደግ የሚፈልግ ትውልድ መፍጠር አለብን የሚል ነው የኛ ዓላማ የነበረው። ያንን ደግሞ ለሀገር ሙት እያልን ስንሰብከውና ስናስተምረው የኖርነውን ወጣት ነገ አትሙት ብንለው ስለማይገባው ስትራቴጂክ የሆኑ የነን ቫይለንስ ወይም የዚህ ነው ጣልባስ ትግል ኢትዮጵያ ውስጥ በመፈክር ደረጃ ነው እንጂ በትምህርት ደረጃ ስለሌለ ያንን ቀጥታ ከዚህ ዶክመንተሪ ፊልም እንዲማሩ ነበር ሀሳባችን እና ስድስት ክፍሎች ያሉትን ተክሌ ኋላ ተርኮት በጣም የተዋጣለት ስራ ተሰርቷል እና ቅድም ማለት እንደፈለኩት የተክሌ ስራ ዛሬም አለ፣ ነገም ከነገ ወዲያም ይኖራል። ፊልሙን ላዩት ሰዎች ሁሉ ተራሩኩን ፍራአት የድምጹን ለዛ የዛው ውስጥ ደግሞ የሰውየው በጣም ሰላማዊ ሰው ስለሆነ ይሄንን ደግሞ የሰላማዊ ትግል የሚያሳይ በመስራቱ ምናልባት አንድ በህይወቱ ሊታወሱ ከልጆቹ ቀጥሎ ሊታወስ የሚችልበት ነው ብዬ አምናለሁ። ሌላው ለመጀመሪያ ህል ኢትዮጵያ ውስጥ አንድ የሌለን ነገር የዚህ የቋንቋ ስርዓታችን ትምህርታችን ተበላሽቷል። የራሳችንን በቅጧናው ቀዮቹን በቅጧናው ቅስንጽም ሆነ ስንናገር ጉራማይሌው በጣም እየጠፋን ነው ያለው። ያ ደግሞ በምንጽፋቸው ስነ ጽሁፎች ላይ የፖለቲካ መሪዎቻችንም ሁሉ የሚናገሩት መድረክ ላይ እኛም እኔም ራሴ ጨምሮ ስንናገር ትክክለኛ አገራችን እየረዳናት አይደለም። እና ያንን ደግሞ ለመቀየር ለወደፊት ትምህርት ቤቶች ህንጻት ይህንን የሚያጠኑ በተለይ ትርጉምን የሚያጠኑ ትምህርት ቤቶች ያስፈልጉናል። ስነ ቃላችንን ቋንቋችንን እንዲያስተካክሉልን ትምህርት ቤቶቻችን መስተካከል አለባቸው። ያ ደግሞ እንዲሆን ተክሌ በኋላ የጥናትና ምርምር ማዕከል ተብሎ ተቋቁሞ ምናልባት እስካሁን ድረስ የሰራቸውን ወደኋላ አጥንቶ ለወደፊት ደግሞ በዛ ላይ ጨምሮ የሚያስተምረን ወይም ዩኒቨርሲቲዎች በተለይ አዲስ አበባ ዩኒቨርሲቲ የቋንቋ ማዕከል ወይም ደግሞ ሌሎች ያንን የመሰሉ ተቋማት እንደዚህ አይነት ስራ ለመጀመር ቢነሱ በህይወታቸው የሚነሱባቸውን እርሾ ይዘው የኖሩ ሰዎች አሉ። ለዛ ደግሞ ግንባር ቀደም የሚሆነው ተክሌ ኋላ ነው። ዛሬ ህንፈተ ህይወቱን በምናስብበት ህይወቱን ሴሌብሬት በምናደርግበት ጊዜ ወደፊት ተክሌ በህይወታችን ውስጥ ዘልቆ የሚኖርበትን ቅድም ሂሮት እንዳለችው ነው ቅዳሜና እሁድ ቢሮ እየሄደ ያርመው ያስተካክለው የነበረው ስራ አንድ ያደረገው ነገር ምንድን ነው? ዘላቂነቱን ነው ተላላፊነቱን ነው እያስተካከለ የነበረው። እና ምናልባት ዛሬ ያንን ስራ ለሚሰሩትም ሰዎች ሆነ እኛ ደግሞ በጽሁፍ ጋር የተገናኘ ስራ ለምንሰራው ሰዎች ሁለተኛ ማሳሰቢያ እየሆንን ነው ያለው። እና አማርኛ በራሱ መቆም ይችላል ቋንቋ ነው እና ከሌላችሁ መውረት የሚችለው እንዳለ ሆኖ ግን ከራሱ ደግሞ የሚያዳብረውን ነገር እንዲሰራ ትልቅ ስጦታ ነው ሰጥቶን ያለፈው እና በዛ ሕያው ይሆናል።
መልካም ትልልቅ ሀሳቦችን ያነሳችሁት ኤልያስ ተክሌ ኋላ ከሚታሰብበት ከሱም ስራ ጋር የተዛመደ ለሱም ስራና ህይወት ቅርብ የሆነ ነገር ቢታሰብበት የሚል ሀሳብ ፈንጥቀሃል። ሂሩት በህይወት እያለ ክብር ይገባው ነበረ ለሰራው ስራ ያን እድል አላገኘም ተዘንግቷል ብለሻል። ከህይወት በኋላም ቢሆን የሚታሰብበትን ምክንያት አሳይታችኋል። በህይወት እያለ ቢሆን በተመረጠ መልእክቱ አጋጣሚዎቹን ለመጠቀም ለሚፈልጉ በጎ ሀሳብ ላላቸው የሚደርስ ይመስለኛል። ቆንጅት ሰፊ ውይይት ነው ያደረግነው። እንደ ተክሌ ያለ ግማሽ ምዕተ ዓመት የተቃረበ እድሜ በጋዜጠኝነት ሙያ ውስጥ ያሳለፈ ሰው ታሪክ ነው እና ቤተሰቦቹን ወዳጅ ዘመዶቹን መጽናናትን ተመኝተን በህይወትና ስራዎቹ የተነሱት ተክሌ ስሙ በተነሳ ቁጥር የሚታወስባቸውን ስራዎች የማያውቁትም ጭምር እንዲያስቡ ለማድረግ ያጋሩንን ወዳጆቹን አመስግነን ውይይታችን ብንቋጭ ምን ይመስልሻል?
ትክክል። ጥሩ አድርገው ገልጸውታል። ጥልቅ የሆነ ሰብእናውን ሁለቱም በጥሩ ሁኔታ ገልጸውታል። አድማጮቻችንም ከዚህ ውይይት በኋላ የሚያካፍሉን ነገር ይኖራል እንደ አድማጭ የሚያስታውሱት። እናመሰግናለን ኤልያስንም ሂሩትንም።
እግዚአብሔር ይስጥልን።
በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዛችሁን።
እሷ ነች አይደለች ታዲያ ወዴት ሄደች? 7 ሰዓት ብላ ስጠብቅ ቆይቼ ይኸው 9 ሆነ እዚህ ተጎልቼ
አሁንስ ፈቅቶኛል በቃ አልጠብቅም እሷን አይማይት ከጊዜ አይበልጥም ብዬ ገና ሳስብ ከበር ስትገባ ግራ ቀኝ እያለች ወደ እኔ ስትመጣ ልላት እየፈለግኩ እንደው ምን አረኩሽ ካፌ ግን የወጣው ለጥቂት ቀደምኩሽ።
ግሩም ገጥም ነው። ከወደዱ አይቀር አይደለ አሉላ?
ልክ ነው ቆንጅት። ድክመት ቢኖራት እንኳን ለፍቅሯ ከተበለጡ አይቀር ያሰኛል።
ትክክል።
የምትወደድ ሸጋ ልጅ ስትሆን ያን የመሰለ ቅን ፍቅር የሚገባትና የሚገባት ከሆነ አሁን ይመስለኛል ቆንጅት ገጣሚው አላረፈርሽም ሲል የተሸነፈን አፍቃሪ ገጠመኝ ታሪክ የሚተርክ ከራስም ጋር የተያዘ ጨዋታ ይመስላል ቃናው።
አዎ ቀጠሮ የተያዘለት ወግ ነው። በቀደመው ፕሮግራማችን ያስተዋወቅ ነው ወጣቱ ገጣሚ ሳልሳዊ አስፋው ከበደ ተመልሷል።
የምሽቱንም የሳልሳዊን የግጥም ስራዎች በተዋወቅንበት ለነበረን አጭር ቆይታ መጨረሻ በወረወርኩለት ጥያቄ ነው የምንደረደረው። ሳልሳዊ ይሄ ምናልባትም የህይወትና የግጥም መንገዶችን እናነሳሳለን ወዳልነው የሚወስድ ይመስለኛል። ከአስር ዓመት በፊትም ይህን አይነት ሙግት የሚመስል ለራሴ ተጠየቀ ጥያቄ ጭምር ታነሳለ። በመግቢያዬ እንደጠቀምኩት በታዳጊነት እድሜህ ነው የመጣኸው ወደዚህ ሀገር፣ የሁለተኛ ደረጃ ትምህርት ጭምር የጨረስከው እዚህ ነው እንደተረዳሁት። እስኪ እሱን አጫውተንና ጥያቄዎቼን ምክንያታዊ እናረጋቸዋለን።
እሺ፣ ወደዚህ ወደ አሜሪካ የመጣሁት በፈረንጆች አቆጣጠር 2008 ላይ ነው። የ11ኛ ክፍል ተማሪ ነበርኩኝ ሁለተኛ ደረጃ። እሱን ያው እንዳልከው እዚሁ ነው የጨረስኩት። ከዛ ዩኒቨርሲቲም እዚሁ ነው የጨረስኩት። ስመጣ 16 ዓመቴ ነበር ማለት ነው።
ኢትዮጵያ ያለህም ግጥም የመጽሐፍ ዝንባሌ ነበረ። በዚህ ዋሽንግተን ዲሲ አካባቢ ብዙዎችን የኪነ ጥበብ የስነ ግጥም አድናቂዎች፣ የጥበብ አፍቃሪዎች የሚያሰባስበው የጣይቱ የስነ ግጥም ምሽት ላይ በምታቀርባቸው ስራዎችን የመመልከትም እድል ገጥሞኛል። ነገር ግን እዛ ያለህም ሁለተኛ ደረጃ ተማሪ በነበርክበት ጊዜም ትጽፍ ነበር። በኋላ ያገኘኸው ነው በጊዜ የጀመርክ ይመስላል።
እንደውም ከሱም ጋር አርዕስቱን የመረጥኩበትንም አያይዤ ትንሽ ማውራት እችላለሁ። ኢትዮጵያ ያለሁኝ የሚገርመህ ምንም አልጽፍም ማለት እችላለሁ። በስነ ጽሁፍ ውስጥ አይደለም ያደግኩት። አብዛኛውን ጊዜን ኢትዮጵያ ያሳለፍኩት ያው ከትምህርት ሌላ በእግር ኳስ ነው እና አንዳንድ አጫጭር ነገሮችን ከመጻፍ ያለፈ በጣም ገፍቶ የሄደ የስነ ጽሁፍ ፍላጎትም ብዙ ብቃቱም አልነበረኝም። ማስበው አሁን እንግዲህ በዛ እድሜ ከኖርክበት አካባቢ ወደ አዲስ ቦታ ስትመጣ ብዙ ጥያቄዎች አብሮ ይመጣሉ። አሁን ይሄም የት ነበርን እኛ የሚለውም ጥያቄ አይነት ነገር አንዳንድ ጊዜ አገርህን እና ማህበረሰብህን ከውጭ ስታየው የተለየ አስተያየት ይኖርሃል፣ ጥያቄዎችንም ትጠይቃለህ። አዲሱ የምትኖርበት ማህበረሰብም ላይ ደግሞ ቦታህን አታውቀውም። ስለዚህ በሁለቱም በኩል ብዙ ጥያቄዎች ነበሩኝ እና እንግዲህ እነሱን ጥያቄዎች ለራሴ ለመመለስ አይነት ነገር ነው። እንዲህ ነው ብዬ ማለት ባልችልም ያው ቀስ በቀስ ሀሳቦችን፣ ስሜቶችን በግጥም እና በሌላ ጽሁፎች ወደ መግለጽ ብዙ የዞርኩትም በዛው ሰበብ ነው እና ይህን የመጀመሪያውን የግጥም መጻፌም የግጥምጥም ያልኩበት አንደኛው ምክንያት እሱ። ያው የግጥምጥም መጀመሪያ እንደገለጽከው የግጥም የስነ ጽሁፍ ጥም እንዳለ ሆኖ ሁለተኛው ደግሞ እቺ አጋጣሚ የምትለዋንም ማስገባት ስለፈለግኩኝ የግጥምጥም ያው የግጥም ጥማት እንዳለም ሆኖ ለእኔ ይሄ እንደ ኮንሲደንስ አጋጣሚ እንደምትለው አይነት ነገር በሁለቱም ምትርጉም እንድትሆን አድርጌ ያስገባሁት አርዕስቱ። እናም እንደዛ ነው። ብዙም ኢትዮጵያ እያለሁ ብዙ ስነ ጽሁፍ ውስጥ ቦታ አልነበረኝም። ግን እንዳልከው እዚህ ከመጣሁ በኋላ የጣይቱ ትምህርትና ባህል ማዕከል እና አርቲስት አለም ጻነ ወዳጆ አንተም እንደምታውቀው በጣም ለወጣት በጣም የሚመች አይነት መድረክ ሆኖ ነው ያገኘሁት። እንደ አማቸር መጥተ ከትልልቅ ሰዎች ጋር የምትተዋወቅበት ብዙ ትምህርት የተማርኩበት አይነት ቤት ነው። እሱም ለእኔ ሌላ ግጥምጥም የአጋጣሚ ነገር አድርጌ ነው ማስበው እና የእሱም ቤት በወጣትነት መግባት መቻሌ፣ ያንን መድረክ ማግኘት፣ ብዙ ሰዎች መተዋወቅ ቀስ በቀስ ወደ ግጥም አለም ስቦኛል ብዬ ነው ማስበው።
ሌላ ትልቅ ግጥምጥሞች ይመስላል ዋሽንግተን ዲሲ አካባቢ መሆን፣ ኢትዮጵያውያን በዛ ያሉበት መሆኑ እና እንደ ጣይቱ የስነ ጽሁፍና የትምህርት ማዕከልን የመሰለ መኖሩ በናፍቆት ይዘኸው የመጣኸውን ያን ያልጀመርከውን ሳይቀር እንዲያብብ ለመጽሐፍ እንድታበቃው እድል የሰጠ ይመስላል። ሳልሳዊ፣ በታዳጊ እድሜ መምጣት፣ አንተ በመጣህበት እድሜ ክልል ውስጥ መምጣት ሁለት እድሎችን የሚሰጥ ተደርጎ ይታሰባል። አንድም ያደግክበትን የኢትዮጵያን ባህል መሰረት ለመያዝ የሚበቃ መነሻ ይዘት መጣለህ ተብሎ ይታሰባል። ሁለትም የመጣህበትን የአገሬውን ባህል ለመዋሃድና የራስ ለማድረግ አቅም ይኖርሃል። የልጅነት እድሜ ነው እና ቶሎ ትማራለህ፣ ቶሎ ቀልጠፍ ብለህ አገሩን ትመስላለህ። ኋላ ላይ በቀልዳቀልድ ለዛ ከጻፍካቸው ውስጥ አንዱን እንመለከታለን። የመጣ ሰሞን የገጠመ የሚመስል ትረካ ሀሳብ ወለድ ይመስለኛል፣ መልከት እናደርጋለን። በቀልዳቀልድ ለዛ ከተጻፉት ውስጥ
እንደሆነ ገብቶኛል።
ሌላ የቀልዳቀልድ ለዛ ያላትን ግጥምህን መርጫለሁ። እኔ አንቺን ስወድሽ ሳሊና ገጣሚ ገብረ ክርስቶስ ደስታ እኔ ወድሻለሁ በሚል የጻፈውን በጣም ተወዳጅ ግጥም አንተ ዛሬ ስወድሽ ብለኸዋል። ገጽ 78 ላይ ነው። ፍቅሬ ወድሻለሁ በሚል ሚካኤል በላይነህ በግሩም ዜማ ወደ ጣፋጭ ዘፈን እንደቀየረው አንተ ደግሞ ወደ ዘመንህ አምጥተህ ቃኝተኸዋል። እስኪ ለዛውን በትክክል እንዲያገኙት ይህንንም ግጥም ዝለቀውና ወደ ወጋችን እንመለሳለን።
ዛሬ ሰወድሽ ፍቅሬ አንቺን ሰወድሽ እንደ ህፃን ልጅ ደስታ ስልክ እንዲነካካ አይፎን እንደሰጡት ቤት እንዳይሰለቸው ሞል እንደወሰዱት እንደ ትኩስ ቡና ነጣ ያለ ላቴ ዋይፋይ እንዳለው ቤት ዘመናዊ ካፌ ውዴ ወድሻለሁ እንደ ጥሩ ኔትወርክ እንደነ ጋላክሲ እንደ ፈጣን ራይድ ገላጋይ ከታክሲ ውዴ ወድሻለሁ እንደ ውድ ላፕቶፕ ግብር እንዳልቆረጠው በጋቢ ጠቅልሎ ዘመድ እንደላከው እንደ ፈረንጅ ቃ ውዴ ወድሻለሁ ተስፋ እንዳየ ወጣት እንደ ቅርብ ምሩቅ ስራ እንደሚያስሰው ፍቅርሽን በፍቅሬ በፍቅርሽ ልክ መሰው ወይ ጉድ በፌስቡክ ትዊተር በሁሉ ቢነገር እኔ ወድሻለሁ እንደ ፒሳ በርገር እንደ ዕጣን ጢስ እንጨት ካልተገኘ ሁካ ውዴ የኔ ላንቺ ፍቅር ቢቆጠር ቢለካ ውቅያኖስ አቋርጦ ደርሷል አሜሪካ ውዴ ወድሻለሁ ድምፅሽን በቫይበር አይኖችሽን በስካይፕ ተዳክሜ እያየው ስወድሽ ስወድሽ ውዴ ወድሻለሁ
መረር ያለም እንዳይሆን ጥልቀት ያላቸው የታሪክና የአገር ጉዳይ ጫና ያላቸው ቁም ነገር ያዘሉ ግጥሞችን እንደጻፍከው በቀልዳቀል የወጣትነት ለዛ አብዛኛው በፍቅር የሚታዩ በርከት ያሉ ግጥሞችን እናያለን። እቺም ከዛ የምትመደብ ይመስለኛል። መነሻህንም ከግጥሙ ግርጌ ያስፈራሃል። ገብረ ክርስቶስ ደስታ በፍቅር ያቀለማችን ቃላት ነው አንተም የዛሬ ያደረካቸው። ይሄ ምናልባት ስለንባብ ኢትዮጵያ መሰረት ይዞ ስለመምጣት ስለአወራ ነው። ፊትም ታነብ እንደነበር ኢትዮጵያ ያለ ወይም ደግሞ የራስን ታሪክ የራስን ባህል እንድትመረምር እንድትፈልግ ያደርጋልና የውጭ ሀገር ኑሮ ቀድም እንደጠቀስከው የንባቡን ነገር እዚህ ከመጣ የገፋህበት ነው። ንባብ ስል የኢትዮጵያ መሰረት ያላቸውን ጽሑፎች ማለቴ ነው። ስነ ግጥም ወይም ሌሎች?
አዎ በንባብ እንደም ቀደም አንድ ሳልገልጽ ያለፍኩት ብዙ ያኔ ገና እንደጀመርኩ ግጥሞችን መጻፍተለ ከአማርኛ በፊት በእንግሊዘኛ ግጥሞች ነው የጀመርኩት። የእንግሊዘኛ ግጥሞችና የእንግሊዘኛ አጫጭር ታሪኮችን በመጻፍ ከዛ ቀስ በቀስ ነው ደግሞ ወደ አማርኛው። ስለዚህ እውነት ለመናገር ጥልቆ ነው ማንበቡንም ቋንቋ ለማዳበር መሞከሩም እዚሁ ከመጣው በኋላ ነው። ያው በአማርኛ ትጽፍ የሆነ ኃላፊነት የሚሰማሃል። ከዛንም ያህል ደግሞ ሐሳቦችን በነጻነት ለመግለጽ ወይ በሆነ በመግለጽ የራስ የሆነ የምትፈልጋቸው ቃላት አለ። ስለዚህ እሱን ራሴን በደንብ ዳብሮ አላገኘሁትም እዚህ ስመጣ። ግን ያው እዚህ መደንብ መጻፍ ከጀመርኩም በኋላ አሁን ቅድም እንዳልከው አርቲስት አለም ሳይወዳጅ አንድ ሁሉ ጊዜም ቋሚ የሆነ ምክሮ አንብቦ አንብቦ የምትለው ነገር አለ። እንደዛም እዚህ ከመጣሁኝ በኋላ ነው በአብዛኛው የገብረ ክርስቶስ ደስታም የጠጌ ገብረ መድን ወይም የደበበ ሰይፍ የተለያዩ ጸሐፊዎችን ስራም ኦንላይን ፈልጎ ማንበቡም ዩቱብ ላይ መፈለግም አብዛኛውን እዚህ ከመጣሁ በኋላ ነው የጀመርኩት። ይሄኛውንም ግጥም ልክ እንደዚሁ መጀመሪያ በዘፈኑ ነው። ዘፈኑ ላይ ሰምቼው ዘፈኑ በጣም ወደው ነበረ። እዛ ላይ ነው የገብረ ክርስቶስ ደስታ ግጥም ነው የሚል ባይቼ እዛ ላይ ከዛ ፈልጌ ግጥሙን ያገኘሁት። ስለዚህ በንባብ ግጥሙን አግኝቼው መጀመሪያ ሳይሆን ከዘፈኑ ወደ ግጥሙ። የዛኑም ያህል ደግሞ ዩቲዩብ ላይ በትረካ መልክ የሚቀርቡ ግጥሞች አሉ። ከንባቡም በፊት ቀድመው እኔን የደረሱኝ እነሱ ናቸው። ዩቲዩብ ላይ በራስ ገብቶ የጠጌ ገብረ መድን ራሱ ያቀረበው በጣም የምወደው ግጥም አለ። አብረን ዝም እንበል እነ ኤፍሬም ስዩም አበባው መላኩ ቀርቧቸው ብዙ እንደ ትረካ የቀረቡ አሉ። መጀመሪያ እነሱን የደረሱኝ ከዛ ነው ወደ ንባቡ የሄድኩት ማለት ይችላለሁ።
አድማጮች ከወጣቱ ገጣሚ ሳልሳዊ አስፋው ጋር የጀመርነው ወግ ዘለግ ያለ ነው። ዛሬም ሰዓታችን በማለቁ ወዲሁም ደግሞ ላንጋፋው ጋዜጠኛ ተክሌ ኋላ ያደረግነው የመታሰቢያ ዝግጅት ሰፋ በማለቱ ከሳልሳዊ ጋር የጀመርነው ወግ እንደ ፈቃዳችን ብዙ በግፋት አልቀናንም። በሚቀጥለው ፕሮግራማችን እንመለስበታለን። ታዲያ ሙሉውን በድረገጻችንና በማህበራዊ ትስስር ገጾቻችንም ላይ እናኖራለን። ለአሁኑ ሳልሳዊ ለጊዜው አመሰግናለሁ። ዘርስተልኝ አድማጮች አሁን ፊታችንን ወደ አዲስ አበባ ከምንመለስበት ሰዓት ላይ ደርሰናል።
የግዕዝና የዜማ ጥናትን ጨምሮ ያን የቀደመ ባህላዊ ትምህርት ለመቅሰም አዲሶቹ ተማሪዎች የሚያደርጉትን ጥረት በአንድ በኩል
አያሌ ዘመናት ወደ ኋላ ተጉዞ ደግሞ የኢትዮጵያን ዘመናዊ የትምህርት ታሪክ አጀማመር የሚያስታውስበትን ቅንብር ይዞ ንጉሴ አክሊሉ በአዲስ አበባው የራዲዮ መጽሔት መስኮት ብቅ ብለዋል።
መማር ያስከብራል ሀገርን ያኮራል እየተባለ ተዘምሯል። ተማር ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው ተብሎም ተዘፍኗል። አሉላ ሰላምታዬ ላንተም ለቆንጅታዬ ላድማጭ ተከታታዬ ሁሉ ይድረስልኝ። ዘመናዊ ትምህርት በሀገራችን ከተጀመረ ከ110 ዓመት በላይ ተቆጠረ። ዘመናዊ ትምህርትን በሀገራችን ለማስጀመር በነገስታቱ በኩል ከፍተኛ ፈቃደኝነት ሲኖር ከመሳፍንት ከመኳንንት ከባላባቶች መካከል ግን አንዳንዶቹ ዘመናዊ ትምህርት ሀገር ያስክዳል ሃይማኖት ያስለውጣል ብለው ስለማይስማሙ በጣም ከፍተኛ ተቃውሞ ነበር። በዚህ ረገድ በነገስታቱ በመሪዎቹና በመሳፍንት መኳንንቱ በባላባቱ መካከል ከፍተኛ የሆነ ውይይት ክርክር ዲሞክራሲያዊ ሊባል በሚችል መልኩ ክርክር ውይይት ፍጭት ከተካሄደ በኋላ በድምጽ ብልጫ ተወስኖ አሸናፊ የሆነው ተግባራዊ እንዲሆን የሚደረግበት ዘመን ነበር። ያ ዘመን ከዛሬ 100 ዓመት በፊት የትምህርት ምሁራን ሊቃውንት የታሪክ ሰዎች ይሄን ነገር እንደገና ወደ ኋላ መለስ ብለው ቢያውት አለ ውይይት አለ ክርክር አለ ንግግር የሀገሪቱ መሪ የወሰነው ነገር ሁሉ ተግባራዊ አይሆንም ነበርና ዘመናዊ ትምህርትም በዚህ አይነት ነው ከዛሬ 110 ዓመት በፊት ተግባራዊ ሊሆን የቻለው። ዛሬ እኔ ከሰሞኑ 4 ኪሎ ብቅ ብዬ ነበር። ዘመናዊ ትምህርት በዳግማዊ ምኒልክ ትምህርት ቤት ነው የተጀመረው። እዛ አካባቢ አንደኛ ደረጃ ትምህርት ቤት ብቅ ብዬ ከ7 እስከ 14 ዓመት እድሜ ያላቸው ታዳጊ ወጣቶች ግዕዝ ሲያጠኑ ፊደለ ሐዋርያ መልእክተ ዮሐንስ እያሉ ሲቆጥሩ ግሱን ሲያወርዱት ዜማውን ሲያዚ ተመልክቻለሁ። ይሄን እንግዲህ በዚህ በክረምቱ በትርፍ ጊዜያቸው ነው የሚያደርጉትና በመግቢያውም እንደሰማነው እስቲ ደግሞ አንዳንዶቹ የሚሉትን እንስማ።
ዳግም ጌታው ባላሉ የ9ኛ ክፍል ተማሪ ነኝ። አሁን ማቀርብላችሁ የውዳሴ ማርያም ዜማ ነው። ከማቀርብላችሁ የውዳሴ ማርያም ዜማ ተፈስዩ ቤቴል የሚለው ነው። ተፈስዩ
አድማጮቼ ዛሬ ፕሮግራም ተራው የነዚህ ታዳጊ ወጣቶች ነው። ግሱን እንዲህ ይገሱታል ያወርዱታል ይተነትኑታል ይዘረዝሩታል። ይህ የአብነት ትምህርት በተለይም እየተረሳ ያለው የግዕዝ ትምህርት እንዲሰጥ ከፍተኛ ጥረት በማድረግ ላይ የምትገኘው ወይዘሪት መልካም ኃይሎም ናት። መልካምን ምን አነሳሳት እንዲህ ለማድረግ?
መሰረታዊ ዓላማ ይህን የተነሳሁበት ትልቁ ዓላማ ምንድን ነው? ኢትዮጵያዊ እውቀት የሆኑትን ለብዙ ዘመናት በሀገራችን የጥበብ የእውቀት ምንጭ የሆኑትን ትምህርቶች ለመጪው ትውልድ የምናስተላልፍበትን መንገድ ለመጀመር ነው። በትንሹ የጀመርነው ስንጀምር ብዙም ዘመን አይርቅም እነዚህ ትምህርቶች ከመደበኛ ትምህርት ቆርጦ ከማህበረሰቡ የተለመደ የትምህርት ስርዓት ውስጥ ቆርጦ ቅርብ ጊዜ ነው፣ ብዙ ዘመናትም አይቆጠርም። ግን እነዚህ ትምህርቶች ለብዙ ዘመናት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰጣቸው ቢሆኑ ግን ሰፊ ማህበረሰብ ሲጠቀምባቸው የነበሩ ትምህርቶች ናቸው እና ትምህርቶቹ ብቻቸውን ሳይሆን ስርዓቱ በውስጡ ያለው የሚሰጡ ትምህርቶች እንዳሉ ሆነው ስርዓቱም አለ። ትምህርቱ የሚሰጥበት ስርዓት ትውልዱ ለብዙ አመታት አጥቶታል እና ያንንም ስርዓት ጎን ለጎን ለመመለስ ሲታሉ ትልቁ ዓላማ ትምህርቱ እንዳለ የግብስ ትምህርቱ የኢትዮጵያ ጥንታዊ ስዕል አሳሳል የዜና ትምህርት እንዳለ ሆኖ ትልቁ መሰረት ገንዙ ለልጆቹ ማስተላለፍ የፈለጉ ነው። ጎን ለጎን ስርዓተ ትምህርቱን ነው። አሁን ያለው ዘመናዊ ትምህርት የራሱ ከምዕራቡ ዓለም የመጣው ድረስ የመጣውን የራሱ ስርዓተ ትምህርት አለው። ከኛ ማንነት ጋር፣ ከባህላችን ጋር፣ ከታሪካችን ጋር፣ ከኢትዮጵያ እምነታችን ጋር የማይሄድ የትምህርት ስርዓት ነው እና ትምህርቱ ጠቃሚ ነው። ዘመናዊ ትምህርቱ አስፈላጊ ነው። ከዓለም የምንወዳደርበት ትምህርት ነው። ነገር ግን ትምህርቱን አምጥተን ስርዓተ ትምህርቱን የእኛን ማድረግ እንችላለን። ምክንያቱም በዛ ስርዓተ ትምህርት ውስጥ ልዩ የሆነ መተሳሰር፣ መከባበር፣ መዋደድ፣ በራስ መተማመን ብዙ ነገሮች በውስጡ አሉ እና መጀመሪያ እንደ ሙከራ ነው የጀመርነው። በሙከራው ውጭ በጣም የሚደንቅ ውጤት ያገኘ ነው።
አድማጮቼ፣ ከመልካም ኃይሎም ጋር የተወያየ ነው በሰፊው ነው። የዛሬ 15 ቀን ተከታዩን ይዤ እመለሳለሁ እስከ